የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥቅምት 3 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
አዳነች ፍስሐዬ ነን።
በአፋር ብሔራዊ ክልላዊ መንግሥት አሳይታ ዱብቴ አካባቢ በተጣለ አደጋ ብዙ ሰው ተገድሏል።
በመትረየስም በቦምብም በላውንቸር ኃይለኛ ተኩስ ከፍቶ ብዙ ህፃን፣ ብዙ አረጋውያን፣ ብዙ ሴቶች የሞቱም አሉ የቆሰሉም አሉ።
በአፋር ክልል የአፋምቦ ወረዳ አስተዳዳሪ አቶ ሁሴን አሊ ናቸው። የኢትዮጵያ መንግስት ግን የጅቡቲ እጅ አለበት የሚባለውን አስተባብሏል። በአብይ ርዕስ ዘገባ ይዘናል።
የአማራ ክልል ጠቅላይ ፍርድ ቤት በሰኔ 15ቱ ጥቃት ተጠርጥረው ተይዘው የነበሩ ከፍተኛ መኮንኖችን በዋስ ለቀዋል። በዜና እንመለስበታለን። በመጽሔት ክፍለ ጊዜም ተይዟል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በአማራ ክልል ሰኔ 15 2011 ዓ.ም ከደረሰው ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ከነበሩት ከፍተኛ የጸጥታ ዘርፍ መሪዎች መካከል ሶስቱ በ10,000 ብር ዋስ ተለቀዋል። ዛሬ ማምሻውን የተለቀቁት የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴር ጀነራል ተፈራ ማሞ የክልሉ ሕዝብ የደህንነትና የሰላም ግንባታ ቢሮ ምክትል ኃላፊ የነበሩት ኮሎኔል አለበል አማርና የሚሊሻ ጽህፈት ቤት ኃላፊ የነበሩት ኮሎኔል ባምላኩ አባይ መሆናቸውን የክልሉ ጠቅላይ አቃቢ ሕግ አቶ ኢዮብ ጌታቸው ለአሜሪካ ድምፅ መግለጻቸውን አስቴር ምስጋናው ከባህር ዳር ዘግባለች። ሙሉ ዘገባ በመጽሔት ክፍለ ጊዜያችን ይቀርባል።
በደቡብ ክልል ኮንታ ልዩ ወረዳ በደረሰ የመሬት መንሸራተት አደጋ 23 ሰው መሞቱን የልዩ ወረዳው አስተዳደር አስታውቋል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል።
የልዩ ወረዳው አስተዳደር ባህል ቱሪዝምና መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ታከለ ተስፉ አደጋው የደረሰው ጥቅምት 22 2012 ዓ.ም ከሌሊቱ 10 ሰዓት አካባቢ መሆኑን ተናግረዋል።
በዚህ አደጋም ወደ 5 የአባወራ ቤቶች ሙሉ በሙሉ አባወራው የለም እንጂ አንድ እናት ከሁለት ልጆቿ ጋር አብራ በተኛችበት ነው አደጋው የደረሰባት። እነዚህ ህጻናትም የአንዱ የሁለት ዓመት ህጻን ነበረ፣ አንደኛው ደግሞ የአምስት ዓመት ህጻን ነው። ከሁለት ልጆቹ ጋር አንድ እናት መውጣት ችላለች። የፖሊስ አባልም አስክሬኑ ተገኝቶ ወጥቷል።
በልዩ ወረዳው አማያ በተባለ ቀበሌ በሚገኙ መኖሪያ ቤቶች ላይ በደረሰው በዚህ አደጋ ህይወታቸው ያለፈባቸው ሰዎች ተኝተው ሳለ ከሌሊቱ 10 ሰዓት በኋላ በጣለ ከፍተኛ ዝናብ እንደሆነም ተናግሯል። እስካሁን ባለው ሂደትም የ13 ሰዎች አስክሬን በሰው ጉልበት ተቆፍሮ መውጣቱን ነው።
ቀን ትላንት 7:30 እስከ 9:00 ድረስ ከፍተኛ ዝናብ ነበረ። ማታ ደግሞ መጠነኛ ዝናብ ነበረ። ለሁለት ሰዓት የዘነበ መጠነኛ ዝናብ ነበር እና በዚህ መሀል ነው 10:00 ከ10 እስከ 11:00 ባለው ጊዜ ሌሊት ላይ ነው ነገር ተፈጽሞ ያው እኛም ደርሰን ጨለማም ነበረ። ምንም ቦታውንም ማወቅ ስላልቻልን ከነጋ በኋላ ነው እንግዲህ እርዳታ ለማድረግ ሙከራ አረግ ነው። መንደሩ ሜዳ ላይ ነው። አሁን ተራራው ከላይ 150 ሜትር ርቀት በላይ ያለው ተራራ ነው። ቢያንስ እንደ 500 ሜትር ያክል ሰንዶ መጥቶ ነው ከቦታው አንስቶ ወደ ታች ወስደው እንደገና ከላይ የመጣውም ድንጋዩም አፈሩም ተንሸራቶ ሙሉ አሁን የተቆፈረ ያለ ቢያንስ ወደ ታች የሰውን ለማግኘት እየቆፈሩ እና ያነሱ ያሉት ቢያንስ 3 ሜትር በላይ እየቆፈሩ ነው። አሁን እነዚህ አስክሬኖቹን ያወጡት ቀጥሎም ያው እንግዲህ ከዛ በላይም የተቀበረ ያለ
የቀሪዎችን አስክሬን የመፈለግ ስራ የቀጠለ ሲሆን ቁጥራቸው በውል ያልታወቁ እንስሳትም የአደጋው ሰለባ ሆነዋል ነው የተባለው። ለአሜሪካን ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
በአፋር ብሔራዊ ክልላዊ መንግስት አሳይታ ዱብቴ አካባቢ የውጭ ሀገር መታወቂያና ተሽከርካሪ ይዘዋል የተባሉ ታጣቂዎች ከትላንት በስቲያ ሰነዘሩት በተባለው ጥቃት በርካታ ሰዎች መገደላቸውንና መቁሰላቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጸዋል። በጥቃቱ 17 ሰዎች መገደላቸውንና 34 ሰዎች መቁሰላቸውን የአፋር ወረዳ አስተዳደር ለአሜሪካ ድምፅ አረጋግጧል። በሌላ በኩል የአፋር ክልል የወንጀል መከላከል ዘርፍ ምክትል ኮሚሽነር አህመድ ኡመድን ጠቅሰው የዘገቡ የአገር ውስጥ መገናኛ ብዙሃን 3 ህጻናትና 4 ሴቶችን ጨምሮ የተገደለው ሰው ቁጥር 16 መሆኑን ዘግቧል። ሙሉ ዘገባ በአብይ ርዕሳችን ይቀርባል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሶማሊያ መንግስትና ሶማሊያ ያለው የአፍሪካ ህብረት ጥምር ኃይል በአልሻባብ ላይ ጫና ማሳደራቸውን እንደሚቀጥሉ በሶማሊያ እጅግ የከፋው ነበር የተባለ የአሸባሪዎች ጥቃት የደረሰበት ሁለተኛ ዓመት ዛሬ ሲታሰብ አስታውቀዋል። የሶማሊያ ፕሬዚደንት መሐመድ አብዱላሂ ፎርማጆ ተብለውም ይጠራሉ ያወጡት መግለጫ የጽንፈኛውን ቡድን ሴራዎች ለመጋፈጥ የመንግስቱ ወታደሮች እንቅስቃሴዎችን አጠናክረዋል ይላል። ጽንፈኛው ቡድን ለምህረት የለሽ ጥቃቶቹ እንደ መንደርደሪያ የሚጠቀምባቸውን ሰፈሮች ወታደሮቹ ደምስሰዋል ሲል መግለጫው ገልጿል። ወታደሮቹ በጽንፈኛው ቡድን የተያዙ ግዛቶችን ነጻ አድርገዋል ይላል የፕሬዝደንቱ መግለጫ አክሎ። በሶማሊያ የአፍሪካ ህብረት ጥምር ኃይል ምክትል አዛዥ ሳይመን ሙሎንጎ በበኩላቸው አሸባሪዎች የሚያደርሱት ጥቃት ሰላምና የበለጸገ መጻኢ ዕድል ከማምጣት ሶማሊያን ሊያግዳት አይችልም ብለዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቱርክ የኩርድ ተዋጊዎችን ለመውጋት ስትል ሰሜን ኮሪያን በመውረሯ ትልቅ ማዕቀብ እጥልባታለሁ ሲሉ ዛሬ ቃል ገብተዋል። ከኩርዶች ጋር ሆነው እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር ሲዋጉ የነበሩትን የአሜሪካ ወታደሮችን ማስወጣታቸው ግን ተገቢ ነው በሚለው እምነታቸው ላይ እንደ ጸኑ ናቸው። ሰዎች የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ አባል ከሆነችው ቱርክ ጋር እንዋጋለን ብለው ያስባሉን ካሉ በኋላ ትራምፕ ማቆሚያ የሌላቸው ጦርነቶች ያከትማሉ ሲሉ በትዊተር አስገንዝበዋል። እዛ እንድንቆይ የሚፈልጉት ሲጀመር ወደ መካከለኛው ምስራቅ ንትርክ ያስገቡን ሰዎች ናቸው ብለዋል። ቱርካውያኑ ተዋጊዎች እኛን ለማስገባት ሲሉ አንዳንድ እስላማዊ መንግስት ነኝ የሚለው ቡድን አባላትን ከእስር እየለቀቁ ሊሆን ይችላል። ነገር ግን ቱርክና የአውሮፓ ሀገራት በቀላሉ ሊይዟቸው ይችላሉ ብለዋል ፕሬዚዳንት ትራምፕ። ትራምፕ በአንካራ ላይ የኢኮኖሚ ማዕቀብ ለመጣል ተቃዋሚዎቹ ዲሞክራቶች ከሚገኙባቸው የምክር ቤት መሪዎች ጋር እየመከሩ መሆናቸውን ትላንት ተናግረዋል።
በሩሲያና በአውሮፓ ጉዳይ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከፍተኛ ረዳት የነበሩት ፊዮና ሂል ለተወካዮች ምክር ቤቱ ዛሬ በዝግ ስብሰባ ቃላቸውን ሰጥተዋል። በዩክሬን የዩናይትድ ስቴትስ አምባሳደር የነበሩት ማሪያ ዮቫኖቪች ባለፈው ግንቦት ከሥራ ስለተባረሩበት ምክንያትም ይናገሩ ይሆናል የሚል ግምት ቀደም ሲል ሲሰማ ቆይቷል። ቃላቸውን የሰጡት በትራምፕ ላይ ክስ ለመመስረት ይቻል እንደሆነ ከሚካሄደው የተወካዮች ምክር ቤቱ ምርመራ ጋር በተያያዘ ነው።
ሰሜን ኮሪያ ማንኛውንም አይነት የግልግል ማስተካከል ከማድረጓ በፊት ዩናይትድ ስቴትስ ሁሉንም ነገር ማከናወን አለባት ማለቷን በደቡብ ኮሪያ የዩናይትድ ስቴትስ አምባሳደር ሄሪ ሃሪስ ዛሬ ታትሞ በወጣ ቃለ መጠይቅ ተናግረዋል። ሃሪስ ይህን ያሉት ዶንግ አልኢቦ ለተባለው የደቡብ ኮሪያ ጋዜጣ ሲሆን ሰሜን ኮሪያ ባለፈው ሳምንት ከዩናይትድ ስቴትስ ጋር የተደረገውን የኒውክሌር ንግግር ረግጣ ከወጣች ወዲህ የዩናይትድ ስቴትስ ባለሥልጣን ተጨባጭ ምላሽ ሲሰጡ ለመጀመሪያ ጊዜ ነው። ሰሜን ኮሪያ ለንግግሩ መቋረጥ ዩናይትድ ስቴትስን ተጠያቂ አድርጋለች። ሃሪስ በስዊድን መዲና በተደረገው ንግግር እንዳልተገኙ ቢገልጹም ለንግግሩ አጣብቅኝ ውስጥ መግባት ተጠያቂዋ ሰሜን ኮሪያ እንጂ ዩናይትድ ስቴትስ አይደለችም ብለዋል። በእኔ አመለካከት ዩናይትድ ስቴትስ ምንም ነገር ከማድረጓ በፊት ሁሉንም ነገር ማድረግ አለባት የሚል ጥያቄ ሰሜን ኮሪያ አቅርባለች ማለታቸው ተጠቅሷል። ምን ማለት እንደሆነ ግን አላብራሩም። ሰሜን ኮሪያ በበኩሏ የረጅም ርቀት ቦሊስቲክ ሚሳይሎች ወይም የኒውክሌር ሙከራ ማድረጉን ለመቀጠል ዝታለች። ዩናይትድ ስቴትስ ለቀቅ ያለ አያያዝ እንዲኖራት እስከ ዓመቱ ማብቂያ ጊዜ ገደብ ሰጥታለች። በሁለቱ ወራት ተኩል ውስጥ ማለት ነው።
በዓለም ዙሪያ ድህነትን ለመቀነስ የሚካሄደውን ትግል ሊያግዝ ይችላል ለተባለ ጥረት ሶስት የምጣኔ ሀብት ጠበብት የኖቤል ሽልማት ተሰጥቷቸዋል። ሽልማቱን ትውልደ ህንድ ለሆኑት አሜሪካዊ አብሂጂት ቤነርጂ፣ ለትውልደ ፈረንሳይ አሜሪካዊት ኤስቴር ዳፍሎና ለአሜሪካዊው ማይክል ክሬመር መሰጠቱን የስዊድኑ የኖቤል ሮያል አካደሚ አስታውቋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥቅምት 3 2011 ዓመተ ምህረት ምሽት ፕሮግራም ነው።
የኖቤል የሰላም ሽልማት ምንነትና አንድምታዎቹ።
ዶክተር አብይ ሽልማቱን ያገኙት እነት ከሆነ ስህተቶችን በማረም ነው። ስለዚህ ዶክተር አብይ ለኢትዮጵያ ምን አዲስ ብሩራ ያቀደዋል ነው እኔ ማሳይቀው። ለምሳሌ ኢትዮጵያን ከወደብ አልባነት ለማውጣት ከኤርትራ ጋር ምን አይነት ትብብር ወይም ቅንጅት ሊያደርጉ ይጥራሉ?
ይሄ ሽልማት በእርግጥም በኖርዌጂኖች የተሰጠ ሽልማት ነው። እንግዲህ ከነሱ እይታ ነው ይሄ ሽልማት የመጣው። ነገር ግን ሀገር ውስጥ የሚጠበቀውን ብዙ ኃላፊነት ተሰጥቷቸው እነዛ ኃላፊነቶች በምን ሊወጡ ይችላሉ የሚባለበት ወቅት ስለሆነ ብዙ ጥያቄዎች ያሉበት ጊዜ ነው።
የቀደሙት አቶ አባተ ካሳ፣ ሁለተኛው አቶ ክቡር ገና ናቸው። ጠቅላይ ሚኒስትር አብይ አህመድ የዘንድሮው የኖቤል የሰላም ተሸላሚ የመሆናቸውን አንድምታ አስመልክቶ ከሰጧቸው ግምገማዎች የተወሰደ ነው የሰማችሁ ድምፅ። በዚህ ምሽት ዝግጅታችን ለትንታኔ ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በአፋር አይሳ ኢታ ዱብቲ አካባቢ የውጭ አገር መታወቂያና ተሽከርካሪ ይዘዋል የተባሉ ታጣቂዎች ከትናንት በስቲያ ሰነዘሩት በተባለ ጥቃት በርካታ ሰዎች መገደላቸውን መቁሰላቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጸዋል። በጥቃቱ 17 ሰዎች መገደላቸውንና 34 ሰው መቁሰሉን የአፋር ወረዳ አስተዳደር ለአሜሪካ ድምፅ አረጋግጧል። መስፍን አራጌ ዝርዝሩን ይዟል።
ወደ አካባቢው በስልክ ደውዬ ያገኘኋቸው አስተያየት ሰጪዎች እንደሚሉት በአፋምቦ አካባቢ ገረኒ ልዩ ስሙ ኦብሎ በተባለው ቦታ ነው ጥቃቱ የተሰነዘረው። ተሰነዘረ ስለተባለው ጥቃትና ስለደረሰው ጉዳት እንዲነግሩኝ የአፋምቦ ወረዳ አስተዳዳሪ አቶ ሁሴን አሊን በስልክ ጠይቄያቸው ነበር።
ከሌሊቱ 10 ሰዓት ላይ የሶማሌ ልዩ ኃይልና የጅቡቲ ኢሳ አብሮ ተቀነባብሮ ተቀናጅቶ መጥቶ ቤቱም አንድ ወጣትም እንስሳም ያለበት ቦታ ላይ ኃይለኛ ተኩስ ከፍቶ በትልቅ መሳሪያ በመትረየስም ቦምብም በላውንቸር ኃይለኛ ተኩስ ከፍቶ ብዙ ህፃን፣ ብዙ አረጋውያን፣ ብዙ ሴቶች የሞቱም አሉ የቆሰሉም አሉ።
በጥቃቱ ጉዳት ደርሶባቸዋል የተባሉ 34 ሰዎች በሳይታና ዱብቲ ሆስፒታሎች ሕክምና እየተደረገላቸው መሆኑንና የተወሰኑት ደግሞ ወደ መቀሌ ሆስፒታል መላካቸውን ጠቁመዋል።
የሞቱት 17 ነው። አራቱ ሴት፣ አንድ ህፃን የስድስት ወር ህፃን፣ ሌላው ወንድ ሆኖ ጎልማሳም አለ፣ መካከለኛ እድሜም አለ፣ ወጣትም አለ፣ እስከ 14 እስከ 12 እድሜም አለ፣ ሽማግሌዎችም አሉበት።
የሟቾቹን ቁጥር ወደ 21 ከፍ የሚያደርጉትም አሉ። በአንጻሩ የአፋር ብሔራዊ ክልላዊ መንግስት ወንጀል መከላከል ምክትል ኮሚሽነር አህመድ ኡመድ በጥቃቱ 16 ሰዎች መሞታቸውን ለሀገር ውስጥ መገናኛ ብዙሃን ገልጸዋል። የአካባቢው ነዋሪ በወሰደው የመከላከል እርምጃም ጥቃቱን ከፈጸሙት አካላት ከ10 በላይ የሚሆኑት መገደላቸውን ተናግረዋል።
ከእነሱ የሞቱ ሰዎች ላይ የለበሱት ሚኒቴሪም ተገኝተዋል። የሶማሌ ልዩ ኃይል ሚኒቴሪ፣ የሶማሌ ልዩ ኃይል መታወቂያ፣ የጅቡቲ ደግሞ የጅቡቲ ሚኒቴሪና የጅቡቲ መታወቂያ፣ ጅቡቲ ሪፐብሊክ አይዲ ይላል እና በዛ ነው መረጃ ልናገኝ ቻል ነው እጃችን ላይ ነው መረጃቸው።
በጥቃቱ ጉዳት የደረሰባቸውን ወደ ሕክምና ለማድረስ በስፍራው ተገኝቼ ነበር ያሉት አስተያየት ሰጪ አየሁት ያሉትንም መረጃ እንዲህ አክለዋል።
ጥቃት አድርሰው ሲመለሱ በአፋር ህዝቦች ተይዘዋል። መኪኖቹ የሶማሌላንድ መኪና ተገኝተዋል፣ ታርጋ የያዘ ከሞቱት ውስጥ ደግሞ የጅቡቲ ወታደሮች አሉ። ደግሞ ሙሉ የጅቡቲ ወታደር የጫነት መኪና አቃጠሉት። አፋሮቹ መንገድ ላይ የተያዘ መኪናም አለ።
አሁን አካባቢውን በጣም ስጋት ላይ ይገኛል። ያው እንግዲህ እንስሳ ብዙ እንስሳ ሙቶ ብዙ እንስሳ ደግሞ ወደ ጫካ ሲቶከት በሮ ወደ ጫካ ገብቶ የጠፉም አሉ። እነዛን ለመፈለግም በርቶ ቁጭ ብሎ ቦታ የገባም አለ። ትናንትና ከክልል አመራሮችም ገብቶ ያ ቦታ ድረስ አይቶ ያዩም አሉ።
ጸጥታ ኃይሉ ወደ እናንተ አልመጣም?
አልመጣም አልመጣም።
የኢትዮጵያ ዜና አገልግሎት ዛሬ የምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋ አያሌውን ጠቅሶ እንደዘገበው የጅቡቲ ጦር የኢትዮጵያን ድንበር ተሻግሮ በአፋር በኩል ጉዳት አድርሷል የሚለው ወሬ እውነት አይደለም። ጅቡቲም ኢትዮጵያን የመውረር ሀሳብ እንደሌላትና የሁለቱ ሀገራት ወዳጅነትና የህዝብ ለህዝብ ግንኙነት ተጠናክሮ እንደሚቀጥል ተናግረዋል። ይሁን እንጂ በአካባቢው በግጦሽ፣ በውሃ፣ በሌሎች ምክንያቶች አልፎ አልፎ ግጭት እንደሚፈጠር የተናገ የተናገሩት የመከተል ኢታማዦር ሹም ጽፈት ቤት ኃላፊ በክልሉ ዜጎች ላይ የደረሰውን ጉዳት የመከላከያ ሰራዊት እያጣራ ነው ማለታቸውን ኢዚያ ዛሬ ዘግቧል። የሚመለከታቸውን የክልሉን አመራር ለማግኘት ጥረት እያደረኩ ሲሆን እንዳገኘኋቸው የምመለስበት ይሆናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል።
በአማራ ክልል ሰኔ 15 2011 ዓ.ም ከደረሰው ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ከነበሩት ከፍተኛ የጸጥታ ዘርፍ መሪዎች መካከል ሶስቱ በ10,000 ብር ዋስ ተለቀዋል። ዛሬ ማምሻውን የተለቀቁት የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴር ጀነራል ተፈራ ማሞ፣ የክልሉ ሕዝብ ደህንነትና የሰላም ግንባታ ቢሮ ምክትል ኃላፊ የነበሩት ኮሎኔል አለበል አማረና የሚሊሻ ጽህፈት ቤት ኃላፊ የነበሩት ኮሎኔል ባምላኩ አባይ መሆናቸውን የክልሉ ጠቅላይ አቃቤ ሕግ አቶ ኢዮብ ጌታቸው ለአሜሪካ ድምፅ መግለጻቸውን አስቴር ምስጋናው ከባህር ዳር ዘግባለች። አቃቤ ሕግ አቶ ኢዮብ ዛሬ በፍርድ ቤት የነበረውን የዋስትና አሰጣጥ ሂደት ያብራራሉ።
ብርጋዴር ጀነራል ተፈራ ማሞ፣ ኮሎኔል አለበል አማረና ኮሎኔል ባምላኩ አባይ የሚባሉት ተጠርጣሪዎች የዋስትና ጥያቄ ለፍርድ ቤቱ ሐሙስ ዕለት በ29/1/2012 ዓ.ም አቅርበው ነበር። መዝገቡን መርምሮ ከኃላፊነታቸው ደረጃ ዋስትና አስተያየት ለመስጠት ቀጠሮ እንዲሰጠን ጠይቀን ከመጀመሪያውም እንግዲህ የተጠረጠሩበት በሰኔ 15ቱ ጥቃት እጃቸው አሉበት ወይንም ደግሞ ያገኘ ነው የክልሉን ጸጥታ መሪዎች ከመሆናቸው እና በተለይም የተወሰኑት ልዩ ኃይሉንም በቀጥታ የሚያዙ ከመሆናቸው አንጻር ኃላፊነታቸውን ተወጥተዋል አልተወጡም በሚል ደረጃ በተለይ በህገ መንግስት ስርዓት ላይ የሚፈጸሙ ወንጀሎች ላይ ኃላፊነት አለመወጣት ከሌላው ተራ ኃላፊነት አለመወጣት የተለየና ከበድ ያለ ነው። በዛ ደረጃ መወጣት አለመወጣታቸው በተጨማሪ ተጣርቶ ውሳኔ የሚያገኝ እና በዛ የሚያስከስሳቸው ነገር ካለ የሚከሰሱበት ሁኔታ ሊኖር ይችላል። ነገር ግን ይሄ አንቀጹ ከአስር ዓመት በላይ የሚያስቀጣ ስላልሆነ ዋስትና ሊያስከለክላቸው የሚችል አይደለም። ስለዚህ በዚህ ጉዳይ ዋስትናን ቢፈቀድላቸው እና በውጭ ሆነ ጉዳያቸውን ቢከታተሉ በእኛ በኩል ተቃውሞ እንደሌለ ለፍርድ ቤቱ ገልጸን ፍርድ ቤቱም ግራ ቀኙን ከሰማ በኋላ በ10,000 ብር እያንዳንዳቸው 10,000 ብር ዋስትና እንዲያመጡና እንዲለቀቁ ወስኗል።
ምርመራው ጊዜ የወሰደው ትክክለኛ ውሳኔ ላይ ለመድረስ ማስረጃዎችን ማጣራት አስፈላጊ ስለነበር እንደሆነ ነው የክልሉ አቃቢ ሕግ የገለጹት።
ለምርመራ ጊዜ የወሰደው የክልሉ የምርመራ ቡድንም በፖሊስም ከተለያዩ ከጠቅላይ አቃቢ ሕግም ከሌሎች የተውጣጣ ቡድን ጊዜ የወሰደው በምርመራውም ላይ ይግባኝ እየጠየቀ የሄደው መጨረሻው ትክክለኛ እውነት ላይ ለመድረስ ስለሚፈልግ ነው። ከዛ አንጻር ነው። ስለዚህ ከዛ አንጻር በደረስንበት ደረጃ እነሱን አሁን ባለው ደረጃ ዋስትና ሊስከለክላቸው ስለማይችል ዋስትናውን ባለመቃወማችን ፍርድ ቤቱም በዋስትና ሊለቃቸው ችሏል።
ከዚህ በኋላ ስም ይቀጥለው ምንድን ነው
እንግዲህ ከዚህ በኋላ ዋና ወንጀል አድራጊዎች ላይ የተጣራው ምርመራ መሰረት ክስ የሚቀርብ ይሆናል። ከዛ ውስጥ ደግሞ አሁንም ተጣርቶ ሊያስከስሳቸው የማይችሉ ሰዎች ካሉ ተጣርተው ክስ አይቀርም ውሳኔም ይወሰን ሊኖር ይችላል።
ከሰኔ 15ቱ ጥቃት ጋር እጃቸው አለበት ተብለው ከተጠረጠሩት 207 ተጠርጣሪዎች መካከል አሁን ማረሚያ ቤት የሚገኙት ወደ 80 የሚጠጉ ተጠርጣሪዎች ብቻ ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ተከታዩ ዘገባ ወደ ሐዋሳ ይወስደናል። የእርቅና የሰላም ኮሚሽን አባላት ኮሚሽኑ በደቡብ ኢትዮጵያ ክልል በሚያከናውነው የሰላምና እርቅ ሥራ ጉዳይ ላይ ከክልሉ ምክትል ፕሬዚደንት ጋር ዛሬ መክረዋል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል።
የኢትዮጵያ ሰላም ኮሚሽን ሰብሳቢና የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ አባ ሱራፌል እንዳሉት በኢትዮጵያ ሕዝቦች መካከለ የቆየውን ቂምና ጥላቻ በእውነትና በፍትህ ላይ ተመስርቶ እርቀ ሰላም ማውረድ ያስፈልጋል። ኮሚሽኑም ይህንን ለማድረግ ከስምንት ወራት በፊት ስራውን ጀምሮና ያሉት ከክልሉ የሰመስተር አደረጆች ጋር የሚደረገው ውይይት የዚህ አካል ነው ብሏል።
ሀገራችን ኢትዮጵያ በሕዝቦቿ አንድነትና ጥረት በልጽጋና ሰላሟ ተጠብቆ እድገቷ እንዲረጋገጥ ለበርካታ ዓመታት በተለያዩ ማህበራዊ እና ፖለቲካዊ ግጭቶች ምክንያት በህዝቦቿ መካከል የተደራረቡ የቁርሾ ስሜቶችን ለማከም እውነትና ፍትህ ላይ መሰረት ያደረገ እርቀ ሰላም ማውረድ አስፈላጊ ነው። ሂደቱም ህጋዊ መሰረት እንዲኖረው የኤርትራ መንግስት በኢትዮጵያ ህዝቦች መካከል ሰላም፣ ፍትህ፣ ብሔራዊ አንድነትና መግባባት እንዲሁም እርቅ እንዲሰፍን መስራት አስፈላጊ መሆኑ በማመን በአዋጅ ቁጥር 1102/2011 የእርቀ ሰላም ኮሚሽን እንዲቋቋም አድርጓል። የእርቀ ሰላም ሂደቱ መሳካት ዘርፈ ብዙ ጠቀሜታ ያለው መሆኑ ግልጽ ቢሆንም ከነዚህ መካከል መንግስት የያዛቸውን የሰላምና የልማት ፖሊሲዎችንና ስትራቴጂዎቹን በሚፈልገው ፍጥነትና የጥራት ደረጃ ተግባራዊ በማድረግ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ውጤቶችን ለማስመዝገብ የሚያስችለው ምቹ ሁኔታ የሚጥርልን ከመሆኑ በተጨማሪ የኢትዮጵያ ህዝቦች ተከባብረውና ተጋግዘው በመላ ሀገሪቱ በነጻነት ተንቀሳቅሰው ለመበልጸግ የተመቻቸ እድል እንደሚፈጠር ይታመናል።
የኮሚሽኑ ሰብሳቢ የክልሉ መንግስት ከእርቀ ሰላም ኮሚሽን ጋር ለመስራት ያሳየውን ከፍተኛ ነው ያሉትንም ተነሳሽነት አድንቀዋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በኩላቸው የክልሉን ሰላም ማረጋገጥ ቁጥር አንድና ተቀዳሚ ስራችን ነው፣ ስራው በፍጥነት እንዲያልቅ የክልሉ መንግስት በቂ ድጋፍ ያደርጋል ነው ያሉት። ውጥረት ያለባቸውና ለሰላም እጦት ምክንያት ለሚሆኑ አካባቢዎችም ቅድሚያ መስጠት እንደሚያስፈልግም ጠቁመዋል። ርዕሰ መስተዳድሩ
መግባባት መፍጠር፣ እርቅ መፍጠር ትልቅ ስራችን ነው፣ ቁልፍ ስራችን ነው። ስለዚህ በየትኛውም መንገድ ከእናንተ ጋራ ተባብረን እንሰራለን። ይህን በደንብ ላስበት እፈልጋለሁ። ተጨመን እንዲፈጥን ደግሞ እንፈልጋለን። እንዳላችሁት የእርቅ ስራ ሳይንሳዊ የሆነ መንገዱን ተከትለን ለሁሉ ነገር መረጃዎችን አደራጅተን አግባብተን አስክነን ለመውሰድ በጣም ጊዜ ይፈልጋል። በተመሳሳይ ደግሞ እየቆየ በሄደ ቁጥር ደግሞ ተጨማሪ ዋጋ እንዳያስከፍል ደግሞ እንሰጋለን። ስለዚህ ሁለት መንገዶችን መከተል ቢቻልም ጥሩ ይመስለኛል። ጊዜው ውጥረት ባለባቸው አሁንም ተጨማሪ ለሰላም እጦት ምክንያት ይሆናሉ በሚባሉ አካባቢዎች አንዴ ቁሙ፣ ይህን አስቁሙ፣ ይህን አረጋጉ፣ ይህን ተገቢ አይደለም ብሎ ምክር ሰጥቶ የሀገሩንም ሽማግሌ የሀገሩንም ባህል ተጠቅሞ መስመር ማስያዝ ያስፈልጋል።
በክልሉ በርካታ ባህላዊ የግጭት አፈታት ዘዴዎች መኖራቸውን ገልጠው ይህን ሀብት መጠቀም አለብንም ብሏል።
እንዴት እናግዛቸው ያላችሁት፣ ክልላችን ውስጥ ሁሉም ህዝቦች የራሳቸው ለዘመናት ያቆዩት ባህል አላቸው። ግጭት የሚፈቱበት ግጭት መፍታት ብቻም ሳይሆን የበለጠ አብሮነትም የሚያጠናክሩበት በባህሉ መሰረት የደከመ የማይገፋበት ባይተዋር የሆነ የማይገፋበት የሚታቀፍበት ብዙ አይነት የሚያኮራን እሴቶች አሉ እና እነዚህ እሴቶች መኮትኮት ያስፈልጋል። ሽማግሌዎቹ ማትጋትና ወደ ስራ እንዲገቡ ማድረግ ያስፈልጋል።
የኮሚሽኑ አባል ዶክተር አበራ ድሬሳ በዚህ ወቅት እንዳሉት በህዝብ መካከል ሳይታወቅ የገነገነውን በቀል፣ ቁርሾና ጥላቻዎችን በጥናትና በአገር በቀል እውቀት ላይ ተመስርቶ ለመፍታት የሚያስችል ስራ የሰላምና የእርቅ ኮሚሽን ይሰራል ነው ያሉት።
እነዚህ ያለመግባባቶችና ግጭቶች መንስያቸው ምንድን ነው? አብዛኛዎቻቸውን እናውቃቸዋለን። በእኛ እድሜ የነበሩትን ከእኛ እድሜ በፊት የነበሩም አሉ። ቀደም ብሎ የተከሰቱ ያለመግባባቶች እና ዛሬ የተከሰቱ ያሉ ያለመግባባቶች የተያያዙ ናቸው በአብዛኛው። ስለዚህ ከምንጩ አይተን ሳይንሳዊ በሆነ መንገድ ተንትነን ህዝቡን አሳትፈን ካልፈታን በስተቀር የሆነ ብራንቹ ላይ ብንጠለጠል እንደገና ብራንቹ ስለሚያፈራ ችግሩ ተመልሶ ይመጣል። ስለዚህ ነው የእስላም ኮሚሽን ዲፕ ሄዶ ወርዶ የተቻለውን ያህል ወደኋላ ተመልሶ የእነዚህ ቁርሾዎች መንስያቸው ምንድን ናቸው? ምናልባት በአብዛኛው ምንሰማማ ነገር አለ። የእነዚህ ችግሮች መንስያቸው ፈጣሪዎች አንዳንዴ መንግስት ነው፣ ማንክዶ ነገር አለ።
ኮሚሽኑ ከሃይማኖት አባቶች፣ ከሀገር ሽማግሌዎችና ከተለያዩ የህብረተሰብ ክፍሎች ከተውጣጡ ጋርም ዛሬ በሐዋሳ ከተማ ተወያይቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን እናመሰግናለን። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር ዞን ባለፈው ሳምንት ማብቂያ በሁለት ቀናት ልዩነት በደረሰ የትራፊክ አደጋ 18 ሰዎች ሞተዋል። መስፍን አራጌ ዝርዝሩን ይዟል።
በሁለት ቀናት ልዩነት ሁለት አስርት የሚደርሱ ዜጎችን ህይወት የቀጠፈው ትራፊክ አደጋ ብዙዎቹን የአካባቢውን ሰዎች ድንጋጤ ውስጥ ጥሎ አልፍቷል። የሰቆጣ ወረዳ ፖሊስ ጽፈት ቤት ኃላፊ ዋና ኢንስፔክተር ደጀን ወዳጅ፣
አንደኛው የኛን ወረዳ አልፎ አግብጂ ወረዳ የሚባል አለ፣ ወደዛ ሲሄድ አጋጣሚ ዛን የተፈጠረው ክልል አንድ አካባቢ ትግራይ ክልል አካባቢ ላይ ነው። ሁለተኛው ግን በ31ኛው ወር 2012 እኛ ጋር እዚህ 07 ወይም 06 ጋጥሚያ ላይ ከወልድ ያቀጣው ወደ ሰቆጣ ሲመጣ ጥራሪ ወንዝን አልፎ እዛ አካባቢ ነው የተገለበጠው። እሱ እንግዲህ ወደ 25 ሰዎች አካባቢ ጭኗለኝ። አነስተኛ ህዝብ መመሸም ያስናት ዳገት ነበር በአጋጣሚ እና ቀጣ ዳገት ውስጥ ወደ 300 ሜትር የሚሆን ገደል ውስጥ ነው የገባው።
ሚኒባሱ ማለት ነው?
ሚኒባሱ
ያኛው
በተመሳሳይ እሱም ሰዎች ነው ነበር። እንግዲህ ያው መንገዱ የሚታወቅ ነው፣ ባስ አልተመደበለትም። ከፍተኛ የሆነ የመንገድ ችግር ከመኖሩ ጋር ተያይዞ እንዲሁ ከመኪና ላይ አካል ሆኖ ህዝብ የሚጓጓዘው እና በዚህ ሲሄድ በአጋጣሚ መንገድ ስቶ ነው ወድቆ እንደዛ ይሆነው።
የ19 ሰዎችን ህይወት ቀጥፎ 13 ሰዎች ላይ ከባድ የአካል ጉዳት ያደረሰው አሳዛኝ ክስተት ከግማሽ ሚሊየን ብር በላይ ለሚገመት የንብረት ውድመት ምክንያት ሆኗል ነው የተባለው። ለአደጋው መከሰት ተሽከርካሪዎች ከተፈቀደላቸው መጠን በላይ መጫን ቀዳሚው ምክንያት እንደሆነ ይነገራል።
በተለይ በ30 የተፈጸመው የትራፊክ አደጋ ከአቅም በላይ መጫን ነው። ሚኒባሷ የመጫን አቅሙ 12 ሰው ነው፣ ነገር ግን የጫነው 25 ሰው ነው እና አቅም በላይ ከጫንክ በተለያየ መንገድ ፍሬንም ሌላው ነገርም በሚገባ መታዘዝ ካለመቻሉ ጋር ተያይዞ ይሄ የፈጠረው ችግር ነው ብለን ነው እኛ የምንገምተው።
አካባቢው ለተሽከርካሪ ምቹ መንገድ የሌለው ከመሆኑ ጋር ተያይዞ በቂ የትራንስፖርት አቅርቦት የለም። ይህ ደግሞ በተገኙ ተሽከርካሪ ህዝቡ ተጨናንቆ ለመሳፈር እየተገደደ ነው ለሚሉ የአካባቢው ነዋሪዎች አስተያየት ዋና ኢንስፔክተሩ ይህን ይላሉ።
ያው መንገድ በሌለበት የተለያየ ጥያቄ ብታቀርብ ዋጋ ብዙ ሊኖረው አይችልም። ዞሮ ዞሮ ግን እንደ ጻግብጅ የሚባሉ አንዱ አሁን ይሄ ትላንትና ወዲያ ተገለበጠ ያልነው ሌሎች አካባቢዎች ላይ አስፈላጊ የሆኑ ባሶች ቢመደቡ የተወሰነ ይቀንሰዋል ተብሎ ይታሰባል። አብዛኛዎቹ በጭነት መኪናዎች ነው ሰው የሚጓጓዘው እና ባስም ስለማይገባ በጣም ተቸግረን ያለ ነው። በሌላ አግባብ የቁጥጥር አግባቡ፣ የመንጃ ፍቃድ አወጣጥ፣ ሌሎች በርካታ ችግሮች ከመኖራቸው ጋር ተያይዞ በየደረጃ ውስጥ ቁጥጥር ያስፈልገዋል የሚል ሀሳቦች ናቸው ያሉ።
የህዝቡን ኢኮኖሚያዊና ማህበራዊ ህይወት ያወከው የትራንስፖርት አቅርቦት ችግር ዘላቂ መፍትሄ እንዲያገኝ የሚመለከተው አካል ምን ሀሳብ አለው?
አንደኛ እነዚህ ሰዎች እኛ ጋር ትራንስፖርት ቢጠይቁ መመደብ እንችላለን። ነገር ግን የነበሩት እዛ አርሴማ የሚባል አካባቢ ስለነበረ ቀጥታ ከወልዲያ ነው መኪናውን ራሳቸው ናቸው ይዘው የመጡት። ከአቅማ በላይ በመጫኗ ምክንያት ያው የመንገዱም ችግር እንዳለ ሆኖ የተገለበጠችበት ምክንያት ይሄ ነው እንጂ መኪና በመጥፋቱ አይደለም። መኪና እኛ መናኸሪያ ውስጥ እንደ ድሮ አይደለም። አሁን በርካታ ባሶች ገብተዋል፣ ሚኒባሶች ገብተዋል። የተሽከርካሪ እጥረት የለብንም እኛ። ሁለተኛ መኪናው አሁን እያጣራን ነው ከሰሜን ወሎ ጋር። አንደኛ ሰሌዳ ቁጥሩ አዲስ አበባ ነው የሚለው፣ ስምሪት ተሰጥቶታል ወይ ህጋዊ ትራንስፖርት ነው ወይ የሚለውንም ገና እያጣራ ነው ያለ ነው።
በተመሳሳይ እንዲህ አይነት ችግሮች እንዳይከሰቱ የእናንተ ቁጥጥር አድማስ እስከምን ድረስ ነው የሚሆነው?
ከቁጥጥር ጋር ተያይዞ አጋጣሚ የወደቀችበት አካባቢ ያው ከትግራይና ከኛ ትንሽ አንድ 7 ወይ 8 ኪሎ ሜትር አለፍ ብሎ ችግሩ ያጋጠመው እዛ አካባቢ ያው የትራፊክ እጥረትም ስላለ እስከዛ ድንበር ድረስ በየቦታው የሚመደብ ትራፊክ የለም። በትራፊክ መንገድነት ቁጥጥር ላይ ክልሉ በቀይ ሰው ኃይል ማሟላት ስላልቻለ ተደራሽ መሆን አልቻልንም። እኛም የገረመን ከወልዲያ ይሄን ያህል ሰው 25 ሰው ትርፍ ጭኖ ሲመጣ እንዴት ወልዲያ ትራፊክ አሳለፈው? ቆቦ እንዴት አለፈ? አላማጣ እንዴት አለፈ? ኮረም እንዴት አለፈ? የሚለው ለእኛም ጥያቄ ሆኖብናል።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። ከእስላማዊ መንግሥት ቡድን ጋር በተካሄደው ፍልሚያ ውስጥ በዩናይትድ ስቴትስ ለሚመሩት የተባበሩት ኃይሎች ቁልፍ የተባለ ድጋፍ ሲሰጡ የነበሩት ኩርዶች ከሚገኙባቸው አካባቢዎች ፕሬዚደንት ዶናልድ ትራምፕ ጦራቸውን በማውጣታቸው ሰሞኑን ሲነቀፉ ሰንብተዋል። ፕሬዚደንቱ በአካባቢው ወታደራዊ ዘመቻዋን እያሰፋች ባለችው ቱርክ ላይ ማዕቀብ ሊጣልባት ይችላል፣ ለዚያም ዝግጅት ተደርጓል እያሉ ናቸው። በቱርክ የሚደገፉት ሚሊሻዎች በኩርድ ሲቪሎች ላይ እየፈጸሙ ነው የሚባለው ግድያ ዋሽንግተን ውስጥ ስጋቱን አባብሶታል። ሪፖርተራችን ማይክ ኦሱሊቫን ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጅታየ ታቀርበዋለች።
ቱርክ ሰሜናዊ ሶሪያ ውስጥ አሸባሪዎች የምትላቸውን ኩርዶቹን ተዋጊዎች መደብደቧን ቀጥላለች።
አላህ ነጅላ
በቱርክ የሚመራው የሶሪያ ነጻነት ሰራዊት የተባለው አካል ቴል ኦቢያድ የምትባለውን ከተማ ተቆጣጥሮ በድል አድራጊነት ደስታውን ሲገልጽ ነው የተሰማው። ሊባኖስ ቤይሩት ውስጥ ደግሞ ነዋሪዎች ቱርክ በፕሬዝደንቱ ራቼፕ ጣይብ ኤርዶዋን ትዕዛዝ የፈጸመችውን ወረራ ተቃውመዋል። ለንደንም ላይ እንደዚሁ የተቃውሞ ሰልፍ ነበር። በጥቃቱ ከተገደሉ 9 ሲቪሎች መካከል 3ቱን ቱርክ የምትደግፋቸው አማጽያን እንደረሸኗቸው ኩርዶች ለቀስተኞች ተናግረዋል። የዩናይትድ ስቴትስ የመወሰኛው ምክር ቤት ሪፐብሊካን አባል ሊንዚ ግራም ትራምፕ በጸረ የእስልምና መንግስት ቡድን ጦርነቱ የተካፈሉትን ኩርዶች ፊታቸውን ሊያዞሩባቸው ባልተገባ ነበር በማለት ነቀፌታ አሰምተዋል። አንድ ያስተዳደሩ ባለስልጣን ደግሞ ቱርኮችም ኩርዶችም የዩናይትድ ስቴትስ አጋሮች በመሆናቸው ጉዳዩ ውስብስብ ነው ይላሉ። የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን
You have a NATO ally on one hand fighting against the Kurds who were helping us with the fight against ISIS.
ባንድ በኩል የኔቶ አጋራችን ቱርክ ከኩርዶች ጋር ተዋጋለች። ኩርዶች ደግሞ በጽንፈኛው እስላማዊ መንግስት ቡድን ላይ በመናደርገው ውጊያ የሚረዱ ናቸው። በየቀኑ ከቱርክ ጋር እየተነጋገርን ነው። የመከላከያ ሚኒስቴርም የውጭ ጉዳይ ሚኒስቴርም እያነጋገሯቸው ነው። በማናቸውም ጊዜ ማዕቀብ ለመጣል ተዘጋጅተናል።
በቱርክ የድንበር ከተማ ላይ ከሶሪያ በኩል ተተኩሶ በነዋሪዎች ላይ ጉዳት ደርሷል። በብዙ 10 ሺዎች የሚቆጠሩ የሰሜን ሶሪያ ድንበር አካባቢ ነዋሪዎች ከመኖሪያቸው እየተሰደዱ ብዙ መቶ ሺህ ተፈናቃዮች ወደ ተጠለሉባቸው ካምፖች እየጎረፉ ናቸው። የቱርክ ፕሬዝደንት ኤርዶዋን ስደተኞች ለጥቃት እንዳይጋለጡ ከውጊያ ነጻ ቀጣና ለማጠር እንደሚፈልጉ ተናግረዋል። ፕሬዝደንት ትራምፕ ቱርክ ማዕቀብ ሊጣልባት እንደሚችል እንድታውቀው መደረጉ ጥሩ ውጤት ሊያመጣ ይችላል ይላሉ። ዲሞክራቶች ግን ፕሬዝደንቱ የቀውሱ አያያዛቸው ትክክል አይደለም በማለት ይተቿቸዋል። አንዱ የመጪው ፕሬዝደንታዊ ምርጫ እጩ ተፎካካሪ ዲሞክራቱ ሴኔተር በርኒ ሳንደርስ ናቸው።
Now, what does it say to the entire world that you have a president who gets off the phone with Erdogan of Turkey?
And the president ከቱርኩ መሪ ጋር ሲነጋገሩ ቆይተው ስልኩን ዘግተው በትዊተር በነገራችን ላይ ካለም እጅግ መጥፎ ሽብርተኞች ጋር ስንዋጋ ህይወታቸውን ላደጋ ጋልጠው አብረውን ሲሰሩ የነበሩትን ሰዎች ተተናቸው መውጣታችን ነው ሲል ለዓለም ምን ይያለ ይሆን? ይህ ለመላው ዓለም የሚያስተላልፈው መልእክት ዩናይትድ ስቴትስን ማመን አይቻልም የሚል ነው።
የሰሜን ሶሪያው ሁኔታ እየተባባሰ ባለበት በአሁኑ ወቅት ተንታኞች እስላማዊ መንግስት ቡድን ሊያንሰራራ እንደሚችልና አካባቢው የባሰ ቀውስ ውስጥ ሊወድቅ እንደሚችል እያስጠነቀቁ ናቸው። ይበዚህ እንዳለ ቱርክ ከአምስት ቀናት በፊት ጥቃት በከፈተችባቸው የሰሜን ምስራቅ ሶሪያ ድንበር አካባቢዎች የተጠመዱት በብዙ መቶ ሺዎች የተቆጠሩ ሲቪሎች ሁኔታ በፍጥነት እያሽቆለቆለ መሆኑን የተባበሩት መንግስታት ድርጅት እያስጠነቀቀ ነው። የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ቢሮ ኦቻ ከቱርክ ጥቃት ወዲህ ከ130 ሺህ በላይ ሰዎች ከመኖሪያቸው መፈናቀላቸውን ገልጿል። ብዙዎች ከዘመድ ተጠግተው ሌሎች ደግሞ ተፈናቃይ ተቀብለው በሚያስጠልሉ ማህበረሰቦች ዘንድ ገብተዋል ብሏል። በጋራ መጠለያዎች የሚሰፍሩት ተፈናቃዮች ቁጥር እየጨመረ መሆኑንም ነው ኦቻ ያስታወቀው። ጦርነቱ እየተባባሰ ሲሄድ ወደ 400 ሺህ የሚሆኑ ተፈናቃዮች እርዳታና ጥበቃ ሊያስፈልጋቸው እንደሚችልም ኦቻ አስታውቋል። በርካታ መንግስታዊ ያልሆኑ ድርጅቶች በአካባቢው እንቅስቃሴያቸውን እየቀነሱ ሰራተኞቻቸውን ወደ ሌላ ቦታ እያዛወሩ መሆናቸውንም ኦቻ ጨምሮ አመልክቷል። የመንግስታቱ ድርጅት የህፃናት አጣዳፊ እርዳታ ፈንድ ዩኒሴፍም የውሃ አቅርቦት ይዞታው እያሽቆለቆለ መሆኑን ነው የገለጸው። ራስ አሊን ላይ ያለው ግዙፍ የውሃ ማስተላለፊያ ጣቢያ ባለፈው ሳምንት በደረሰበት ጥቃት ከጥቅም ውጪ መሆኑን ዩኒሴፍ አስታውቋል።
አመሰግናለሁ ቆንጂትንና ኦሱሊቫንን። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን ቆዩ። አሁን ከምሽቱ 3 ሰዓት ከ34 ደቂቃ ሆኗል አዲስ አበባ ላይ።
አድማጮች ተከታዩ አሁን ስፖርት ነው። አዘጋጅና አቅራቢ ግርማቸው ከበደ።
ከስፖርት ዝግጅታችን በፊት የተከበራችሁ አድማጮች የፕሮዲውሰሯ ግብዣ አለ። በነገራችን ላይ ዌብሳይታችን amharic.voanews.com ላይ እንገኛለን። በአሃዱ ራዲዮ 94.3 ላይ ዝግጅቶቻችንን በቀጥታ ልታዳምጡን ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ ኬቨን ፋውለር ነው። እንግዲህ የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቋል። እያስተናገድናችሁ ያለነው ሰሎሞን አባትና
አዳነች ፍስሐዬ ነን።
ቀደም ሲል የጠቀስኩት የፕሮዲውሰሯ ግብዣ ያዥልኝ ቀጠሮ በመስፍን አበበ የድሬንና የሐረርን በጎ ቀኖች አስታወሰኝ ብላኛለች ጋባዣዋ ፕሮዲውሰሯ ብርሃን ኃይሉ። እናመሰግናለን ለዚህ ድንቅ ጣዕመ ዜማ። በ19ና በ25 ሜትር ባንድ አጭር ሞገድ ነው አየር ላይ የምንገኘው። ክቡራትና ክቡራን በናይል ሳትም ቪኦኤ 24 ላይ አለን።
አሁን ቅድም በተጠቀሰው መሰረት ተከታዩ ስፖርት ይሆናል። አዘጋጅና አቅራቢ ግርማቸው ከበደ።
ሰላም እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የሴቶች ማራቶን ሬከርድ ከ16 ዓመታት በኋላ መሰበሩ፣ ኪፕቾጌ የቀድሞውን የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማን ማግኘት እንደሚፈልግ መናገሩ፣ እንዲሁም የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር የዓመቱ ምርጥ የወንድ አትሌት እጩዎችን ይፋ ማድረጉ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። ኬንያዊቷ ብሪጅት ኮስጌ ከ16 ዓመት በላይ የቆየውን የሴቶች ማራቶን ሬከርድን ሰብራለች። በእንግሊዛዊቷ ፓውላ ራድክሊፍ በ2 ሰዓት 15 ደቂቃ 25 ሰከንድ ተይዞ የነበረውን ሬከርድ ኮስጌ ከ80 ሰከንድ በላይ አሻሽለዋለች። ኮስጌ የቺካጎ ማራቶንን በ2 ሰዓት 14 ደቂቃ 04 ሰከንድ ጨርሳለች። በዚህም የሁለቱም ጾታዎች የዓለም የማራቶን ሬከርዶች በኬንያውያን እንዲያዙ አድርጋለች። ኮስጌን ተከትላ ሁለተኛ የወጣችው ኢትዮጵያዊቷ አባብሌ ሻነ የራሷን ምርጥ ሰዓት ከ3 ደቂቃ በላይ በማሻሻል በ2 ሰዓት 20 ደቂቃ 51 ሰከንድ ውድድሯን ጨርሳለች። ሌላኛዋ ኢትዮጵያዊት ገለቴ ቡርቃ ሶስተኛ ወጣለች። ኬንያዊው ላውረንስ ቼረኖ ባሸነፈበት የወንዶች ውድድር ኢትዮጵያውያኑ ደጀኔ ደበላና አሰፋ መንግስቱ ሁለተኛና ሶስተኛ ወጥተዋል። ታሪክ የሰራው ኤሉድ ኪፕቾጌ የቀድሞውን የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማን ማግኘት እንደሚፈልግና በቶኪዮ ኦሊምፒክ መሮጥ አለመሮጡን እንዳልወሰነ ተናግሯል። ባለፈው ቅዳሜ በኦስትሪያ ቬና 42 ኪሎ ሜትር ከ195 ሜትሩን በ1 ሰዓት 59 ደቂቃ 40 ሰከንድ በማጠናቀቅ ማራቶንን ከ2 ሰዓት በታች የሮጠ የመጀመሪያው አትሌት ለሆነው ኪፕቾጌ ሰዓቱ በሬከርድነት አይመዘገብለትም። ኪፕቾጌ 41 አሯሯጮችን የተጠቀመ ሲሆን ውሃ ከጠረጴዛ ላይ ሳይነሳ ጊዜ እንዳያባክንም በብስክሌት እየተከታተለ የሚሰጠው ሰው ተመድቦለታል። ነፋስ ፍጥነቱን እንዳይቀንሰውም የመሮጫ ጊዜውና አሯሯጮች በጥንቃቄ ተመርጠውለታል። እነዚህ ጥንቃቄዎች የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር መስፈርትን ስለማያሟሉ ሰዓቱ በሬከርድነት አይመዘገብም። ሆኖም የማራቶን ሬከርድን በ2 ሰዓት 01 ደቂቃ 39 ሰከንድ በመግባት አሁንም እንደያዘ ነው። ማራቶንን ከ2 ሰዓት በታች የመሮጥ ፈተናውንም አልፏል። ለሌሎች ፈተናዎች ከ3 ሳምንት ረፍት በኋላ እንደሚዘጋጅ ተናግሯል። ኪፕቾጌ ትላንት ከደጋፊዎቹ ጋር በፌስቡክ ባደረገው የቀጥታ ጥያቄና መልስ በዚህ ዓመት መጨረሻ በሚደረገው የቶኪዮ ኦሊምፒክ ይሳተፍ እንደሆነ ተጠይቆ ገና እንዳልወሰነ ገልጿል። ረፍት ወስጄ ካገገምኩ በኋላ የትኛውን ማራቶን እንደምሮጥ ወስናለሁ ብሏል ኪፕቾጌ። ከዚህ በተጨማሪ የቀድሞው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ በትዊተር ኪፕቾጌንና የሴቶች ማራቶን ሬከርድ የሰበረችውን ብሪጅድ ኮስጌን ማሞካሸታቸውን ተከትሎ ታሪክ ሰሪው ኪፕቾጌ ኦባማን ማግኘት እንደሚፈልግ ምላሽ ሰጥቷል። የሚሮጥ ዓለም ሰላማዊ ስለሆነ ተገናኝተን የሚሮጥ ዓለም ስለምንፈጥርበት መንገድ ብንወያይ ክብር ይሰማኛል ነው ያለው ኪፕቾጌ። ቀድሞው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እስካሁን በይፋ ምላሽ አልሰጡም። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር የዓመቱ ምርጥ የወንድ አትሌቶችን ዛሬ ይፋ አድርጓል። በአውሮፓውያን አቆጣጠር በ2019 ዓ.ም ድንቅ ብቃታቸውን አሳይተዋል የተባሉ 11 ወንድ አትሌቶች በዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር የባለሙያዎች ቡድን በእጩነት ተመርጠዋል። ከእጩዎቹ መካከል 5 የዩናይትድ ስቴትስ አትሌቶች ሲገኙበት ከኬንያ 2፣ ከዩጋንዳ፣ ኖርዌይ፣ ባህማስና ስዊድን ደግሞ አንዳንድ አትሌቶች ተካተዋል። ከቀነኒሳ በቀለ ቀጥሎ የዓለም ሀገር አቋራጭና የዓለም ሻምፒዮን 10,000 ሜትር ውድድርን በአንድ ዓመት በማሸነፍ የመጀመሪያው አትሌት የሆነው የ5,000 ሜትር የዳይመንድ ሊግ ፍጻሜ አሸናፊ የሆነው ዩጋንዳዊው ጆሹዋ ቼፕቴጊ በዓመቱ ከተወዳደረባቸው 11 ውድድሮች በ10ሩ አንደኛ ሆኖ የጨረሰው እንዲሁም የዳይመንድ ሊግ ፍጻሜ የ1500 ሜትር አሸናፊውና የዓለም ሻምፒዮኑ ኬንያዊው ቲሞቲ ቼሪዮት ከእጩዎቹ መካከል ናቸው። ያለፈው ዓመት ምርጥ የወንድ አትሌት ተብሎ የተመረጠውና ባለፈው ቅዳሜ ማራቶንን ከሁለት ሰዓት በታች በመሮጥ በታሪክ የመጀመሪያው አትሌት የሆነው ኬንያዊው ኤሉድ ኪፕቾጌም ለሁለተኛ ጊዜ የዓለም ምርጥ የወንድ አትሌት ለመሆን ይፎካከራል። ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ መሰረት ደፋር፣ ገንዘቤ ዲባባና አልማዝ አያና ከዚህ በፊት የዓለም ምርጥ አትሌት ተብለው የተመረጡ ኢትዮጵያውያን አትሌቶች ናቸው። የኢትዮጵያ እግር ኳስ ብሔራዊ ቡድን በወዳጅነት ጨዋታ ተሸንፏል። በሀገር ውስጥ ሊጎች ብቻ የሚጫወቱ ተጫዋቾች ለሚሳተፉበት የአፍሪካ ሀገራት ሻምፒዮና ቻን ማጣሪያ እየተዘጋጀ የሚገኘው የኢትዮጵያ ብሔራዊ ቡድን በወዳጅነት ጨዋታ ተሸንፏል። በባህር ዳር ስታዲየም ከዩጋንዳ ብሔራዊ ቡድን ጋር የወዳጅነት ጨዋታ ያደረጉት ዋሊያዎቹ 1-0 ነው የተረቱት። ከጨዋታው በኋላ ለሀገር ውስጥ መገናኛ ብዙሃን አስተያየታቸውን የሰጡት የዋሊያዎቹ አሰልጣኝ አብርሃም መብራቱ ቡድናቸው ላይ ከጊዜ ወደ ጊዜ መሻሻል እየተመለከቱ እንደሆነ ተናግረዋል። ዋሊያዎቹ በቻን የመካከለኛውና ምስራቅ አፍሪካ ዞን ማጣሪያ የመጨረሻ ዙር የመጀመሪያ ጨዋታ መቀሌ ላይ በሩዋንዳ 1-0 መሸነፋቸው ይታወሳል። የመልስ ጨዋታው በሳምንቱ መጨረሻ የሚደረግ ሲሆን ለቻን ለማለፍ ዋሊያዎቹ 2 እና ከ2 በላይ ጎል በማስቆጠር ማሸነፍ ይጠበቅባቸዋል። ዋሊያዎቹ በሩዋንዳ 1-0 የሚያሸንፉ ከሆነ ውጤቱ በመለያ ምት የሚወሰን ይሆናል። ለዛሬ የያዝናቸው የስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
ግርማቸው ከበደን እናመሰግናለን። አሁን አፍሪካ ነክ ርዕሶች።
ሱዳንን እያስተዳደረ ባለው ሉዓላዊ የሽግግር ምክር ቤት ውስጥ ክርስቲያን መግባቱ በሱዳን ክርስቲያኖች ዘንድ ተስፋ ማሳደሩ ተገልጿል። ክርስቲያኖች በቀድሞው ፕሬዚዳንት ኦመር ሐሰን አልበሽር አገዛዝ ወቅት ለአስሮች ዓመታት አፈና እንደተካሄደባቸው ሪፖርተራችን መሐመድ አልአሚን ከካርቱም ያጠናቀረው ዘገባ ይናገራል። አዳነች ፍስሐዬ ለአፍሪካ ነክ ርዕሶች ይዘዋለች።
በቅርቡ ኮፕቲክ ክርስቲያን ለመጀመሪያ ጊዜ የሱዳን ገዢ ሉዓላዊ መማክርት አባል ሆነው ቃለ መሐላ በፈጸሙበት ወቅት የሀገሪቱ ኮፕቲክ ክርስቲያኖች የደስታ በዓል አድርገዋል። የኮፕቲክ ክርስቲያኖቹ መሰረት ሰሜን ምስራቅ አፍሪቃ ሲሆን ቁጥራቸው ግማሽ ሚሊዮን እንደሚሆን ታውቋል። ሱዳን ውስጥ ብዛት ካላቸው የክርስትና እምነት ተከታዮች ውስጥ ይፈረጃሉ። 11 አባላት ያለው መማክርት ስልጣን ላይ የሚቆየው ለሶስት ዓመታት የሽግግር ወቅት ብቻ ቢሆንም ራጃ ኒኮላ ኢሳ አብዱል መሲህ መማክርቱ ውስጥ እንዲያገለግሉ መሰየማቸው በክርስቲያኖች ዘንድ ትልቅ ለውጥ ተደርጎ መታየቱ ተገልጿል። የሱዳን ክርስቲያኖች በሀገሪቱ መንግስት ውስጥ ቦታ ለማግኘት ሲታገሉ መኖራቸውን ኮፕቲክ ክርስቲያን አሚር ጆዜፍ ሱሌማን ገልጸዋል።
የሃይማኖት ጭቆናን በሚመለከት አዲስ ምዕራፍ ተጀምረዋል የሚል እምነት አለኝ። የራጃ ኒኮላ መሰየም በሀገሪቱ ላሉት ክርስቲያኖች ብቻ ሳይሆን ለሱዳን ነጻነትም ጭምር ድል ነው።
ኮፕቲኮችም ያሉባቸው የሱዳን ክርስቲያኖች ሱዳን ውስጥ በተካሄደ ህዝባዊ መነሳሳትና በወታደራዊ ዋና ጽህፈት ቤቶች አካባቢ ይካሄድ በነበረው የመቀመጥ አድማ ተሳትፈዋል። የቀድሞ ፕሬዚደንት ዑመር አልባሽር ባለፈው ሚያዝያ ወር ከስልጣን እንዲወርዱ ያደረገው ይህ ተቃውሞ መሆኑ የሚታወቅ ነው። በኦመር አልበሽር እስላማዊ አገዛዝ ስር ክርስቲያኖችን የመሳሰሉት በሃይማኖታዊ እምነት አናሳ የሆኑ ማህበረሰቦች ገደቦችና በደሎች ፈጸሙባቸው እንደነበር የሰብአዊ መብት ተሟጋች ቡድኖች ይናገራሉ። በሱዳን መንግስት ውስጥ የሚሰሩ ክርስቲያኖች በጣም ጥቂቶች እንደሆኑና መብታቸውም ሆነ እንቅስቃሴያቸው እንደሚገደብ ይገለጻል። ተገቢ ፈቃድ የላቸውም በሚል አብያተ ክርስቲያን፣ የኮፕቲክ ትምህርት ቤቶችና የባህል ማዕከሎች ይዘጉ እንደነበር ተገልጿል። ስለ ሱዳን አናሳ ማህበረሰብ ባለሙያ የሆኑት ሳሊ ዚክራ በአልባሸር አገዛዝ ወቅት ኮፕቲክን የመሳሰሉት ክርስቲያኖች የእኩልነት መብት አልነበራቸውም ይላሉ።
ሱዳን ውስጥ በኮፕቲክ ክርስቲያኖች ላይ የፖለቲካ ተጽዕኖ የሚፈጽመው የሀገሪቱ ልሂቃንና ገዢው መደብ የሁለተኛ ደረጃ ዜጋ አድርገው ስለሚያዩዋቸው ነው። በዚህ የተሳሳተ የግንዛቤ ምክንያትም የዜግነት ግዴታቸውን እንዲፈጽሙ ይጠየቃሉ። ነገር ግን የፖለቲካ መብታቸው ይገደባል።
በአብዛኛው ክርስቲያኖችና የባህላዊ እምነት ተከታዮች የሆኑት ደቡብ ሱዳናውያን ከብዙ ዓመታት የእርስ በርስ ጦርነት በኋላ ከስምንት ዓመታት በፊት ሉዓላዊት ሀገር ከመሰረቱ ወዲህ ሱዳን ላሉት ክርስቲያኖች ሁኔታው እየከፋ እንደሄደ ተገልጿል። ደቡብ ሱዳን ከመገንጠሏ በፊት ስለ ባህላዊና የዘር ብዝሃነት የምንነጋገርበት ጊዜ የለም፣ የሕገ መንግሥቱ ዋና ምንጭ እስላማዊ ሕግ ይሆናል ሲሉ አልባሽር አወጁ። በሌላ በኩል ግን ሱዳን ራጅ
እኛ የኮፕቲክ ማህበረሰብ አባላት ባለፈው መንግሥት ስር ከባድ ጊዜዎች ገጥመውናል። ነገር ግን ከሌሎች የሱዳን ማህበረሰቦች ጋር ተቸረመዳን ወቅት ከሙስሊሙ ማህበረሰብ ጋር እናፈጥር ነበረ። የቀድሞው ፕሬዚዳንትና አንዳንድ ሚኒስትሮች ሳይቀሩ በማፍጠር ሥነ ሥርዓቱ ወቅት ሲገኙ ነበረ።
ዩናይትድ ስቴትስ ሱዳንን አሸባሪነትን ይደግፋሉ ከምትላቸው ሀገራት ስም ዝርዝር ካስወጣችባቸው ምክንያቶች አንዱ የሃይማኖት እምነት ነጻነት በመፍቀዷ ነው ተብሏል። ባለፈው ነሐሴ ወር በገዢ መማክርት ውስጥ ከገቡበት ጊዜ አንስቶ ከሱዳን ሸሽተው ወጥተው የነበሩት በብዙ መቶዎች የሚቆጠሩ ኮፕቲክ ክርስቲያኖች ወደ ሱዳን እየተመለሱ ናቸው። ለክርስቲያኖች ከፍተኛ ተስፋ እንዳሳደረም ጠቁመዋል። ነገር ግን በሽግግሩ መንግስት ጀርባ ያለው የሀገሪቱ ወታደራዊ ኃይል በመሆኑ ክርስቲያኖች የሚመኙትን እኩል መብት ያገኙ እንደሆነ አድማጮች፣ ሱዳን ውስጥ በክርስቲያኖች ዘንድ ስላደረው ብሩህ ተስፋ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ ስንገናኝ በደህና ቆዩ። አሁን ደግሞ የኖቤል የሰላም ሽልማት ምንነትና አንድምታዎቹን የሚተነትን ውይይት እናቀርባለን።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዘንድሮውን የኖቤል የሰላም ሽልማት የማሸነፋቸውን ዜና ተከትሎ የሽልማቱን ምንነት አንድምታና ፋይዳ መልከት የሚያደርግ ቅንብር ነው። ተወያዮቹ አቶ አባተ ካሳ ከዋሽንግተን ዲሲ በሥራ አመራር ላይ ያተኮረው የፋይዳ ትንታኔ መጽሐፍ ደራሲና በቅርቡም ኢትዮክራሲ በሚል ርዕስ አዲስ የመንግሥት አስተዳደር ሥርዓት የሚያስተዋውቅ ጽሑፍ ለንባብ ያበቁ ባለሙያ ናቸው። አቶ ክቡር ገና የኢኒሼቲቭ አፍሪካ ዳይሬክተርና የፓን አፍሪካ የንግድ ምክር ቤት ሥራ አስፈጻሚ ዳይሬክተር ናቸው። አሉላ ከበደ ነው ያወያያቸው። በነገራችን ላይ የተከበራችሁ አድማጮች፣ ባለፈው አርብ ዜናው ይፋ እንደተደረገ የተካሄደው ይህ ውይይት በአየር ሰዓት መጣበብ ምክንያት በጊዜው ሳይተላለፍ የቀረ መሆኑን ማስታወስ እንወዳለን። አሁን ወደ ውይይቱ።
አቶ አባተ ካሳ ከዚህ ከዋሽንግተን ዲሲ፣ አቶ ክቡር ገና ከአዲስ አበባ፣ እንግዶቼ በቅድሚያ ለጊዜያችሁ አመሰግናለሁ። ባለፉት ጥቂት ሰዓታት ውስጥ ይፋ እንደተደረገው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በዓለም ዙሪያ እጅግ የገነነ ክብደት በሚሰጠውና 301 እጩዎች የቀረቡበት የዘንድሮ የኖቤል የሰላም ሽልማት ተሸላሚ በመሆን 100ኛው የኖቤል የሰላም ሰው ለመሆን በቅተዋል። እስኪ አንድምታውን በመመርመር እንጀምር። ለመሆኑ የዚህ ሽልማት ፋይዳና ትርጉም ምንድን ነው?
አቶ ክቡር ከሩቅ ልጀምር።
ትልቅ ሽልማት እንደሆነ ማንም ያውቀዋል። በዓለም ዙሪያ የሚታወቅ ሽልማት ነው። ከአፍሪካ እንደ ኔልሰን ማንዴላ ከጥቁር እንደ ማርቲን ሉተር ኪንግ እንደዚሁም ደግሞ ከአሜሪካ የተለያዩ ፕሬዚዳንቶች እነ ማዘር ቴሬዛ ተሸላሚዎች ያሉበት ነው። ስለዚህ ቀላል ክለብ አይደለም እና ለዛ መብቃት ማለት በእውነቱ በጣም ትልቅ ደስታና ክብር የሚያሰጥ ነው ብዬ ነው የምገምተው።
መልካም። አቶ አባተ በርሶም በኩል የኖቤል የሰላም ተሸላሚነት አንድ አፍሪካዊ ይልቁንም ደግሞ የኢትዮጵያ ጠቅላይ ሚኒስትር ማግኘታቸው ምን ትርጉም አለው?
በጣም ብዙ ትርጉም ይመስለኛል። የመጀመሪያው ኢትዮጵያዊ በአጭር ጊዜ ከሁለት ዓመት ባነሰ የስራ ዘመን በጠቅላይ ሚኒስትርነት ያከናወኑት ብዙ አኩሪ ነገሮች ስለነበሩ ነው። እንግዲህ ቀድሞ የተደረጉት ብዙ ስህተቶች ነበሩ፣ እነሱን በአጭር ጊዜ ውስጥ ማስተካከል ትልቅ ክብር ሊሰጠው ይገባል እላለሁ።
ለዚህ ሽልማት ያበቃቸው ምክንያት የኖርዌጂያኑ የኖቤል ኮሚቴ ሲገልጽ ዓለም አቀፍ ትብብርና ሰላም እንዲሰፍን ይልቁንም ደግሞ 20 አመታት ለዘለቀው ሁለቱ ጎረቤታማ ሀገሮች ኢትዮጵያና ኤርትራ የድንበር ግጭት እንዲያበቃ ሰላም እንዲመጣ ወሳኝ እርምጃ በመውሰዳቸው ይላል። በዋናነት ቀዳሚ ስፍራ የተሰጠው በአካባቢው ሰላም እንዲመጣ ያደረጉት አስተዋጽኦ መሆኑን ያመለክታል። እስኪ ከዚያ 20 አመታት ከዘለቀ ወታደራዊ ፍጥጫ በመለስ የሀገር ውስጥ ጉዳዮችን የሚመለከቱ ሁኔታዎች እናነሳለን። በዚሁ በሁለቱ ሀገሮች ፍጥጫና ጠቅላይ ሚኒስትር አብይ አህመድ ያን ለመቀየር ምን አደረጉ የሚለው ላይ የበኩላችሁን አስተያየት ብትሰጡ። አቶ ክቡር አሁንም ወደ እርስዎ ልመለስ።
ኤርትራን እና የኢትዮጵያን ጦርነት በሚመለከት እንደሚታወቀው ከጦርነቱ በኋላ ረጅም ጊዜ እንደገና ስምምነቶች ላይ ለመደረስ ተሞክሮ ሁኔታዎች ሳይሳኩ ቀርተው በንጥልጥል ላይ ያለ ጉዳይ ነው። እሳቸውም ስልጣን እንደያዙ በአጭር ጊዜ ውስጥ ያንን ሁለቱ መንግስታት ማለት ነው የኤርትራው ፕሬዚደንትና ጠቅላይ ሚኒስትር አብይ አህመድ ይህንን ለሀያ አመት የቆየው ችግር አጭር ጊዜ ውስጥ የፈቱት ይመስላል እና ብዙውን ሰው ያስደነቀ ነው፣ ብዙውን ሰው ያስገረመ ነው። ከዛ በኋላ ብዙ ልውውጥም ተደርጓል። ብዙ ሰዎች ጉዘዋል። ከኤርትራም ወደ ኢትዮጵያ ብዙ ሰዎች መጥተዋል። እንግዲህ እሱ ትልቁና ለዚህ ሽልማት ያበቃቸዋል ያስጠራቸው ነው። በእኔ አስተያየት እንደ ማበረታቻ መሆን አለበት ብዬ ነው የሚታየኝ።
መልካም። የኖቤል ኮሚቴ ሲገልጽ ይሄ ከፍ ያለ እውቅና ሊሰጠውና ሊበረታታ የሚገባ ስራ ያለውን የኖቤል ኮሚቴ አገር ውስጥ ካሉ እጅግ ከፍ ያለ የገነነ ተስፋ ሰጥቶ የነበረ ኢትዮጵያውያንን ከዳር እስከ ዳር ያነሳሳና በተስፋ የሞላ ሁኔታ ከአንድ አመት በኋላ በአገር ውስጥ ጉዳዮች ውጥረት የነገሰበትና ዘውግ ለይቶ የሚካሄዱ ግጭቶች የበረከቱበትም ሰዓት ነውና ብዙዎች የሚያነሱት ጥያቄ ነው። በዚህ የሽልማት ጊዜያቸው በሀገር ውስጥ ላለው ሁኔታ ወሳኝ እርምጃ ይወሰዳል ወይም ደግሞ ሰላማዊ ሁኔታ እንዲመጣ የሚሰሩት ስራ አጽንኦት ሰጥቶ እየተነገረ ነውና፣ አቶ አባተ ይሄ የኖቤል ሽልማት አብሮት ከሚመጣው ተሰሚነትና ተቀባይነት ጋራ በሀገር ውስጥ ያሉ ሁኔታዎችንስ ለማሻሻል እንደምን ሊረዳ ይችል ይሆን?
በቅድሚያ የዶክተር አብይ ኖቤል ሽልማት ማሸነፍ መቼም ለኢትዮጵያ ትልቅ ክብር ነው ለማነጻጸር። በአንጻሩ መንግስቱ ኃይለማርያም እና መለስ ዜናዊ ለኢትዮጵያ ያመጡ ጥፋትና ውርደት ነበር። ዶክተር አብይ ሽልማቱን ያገኙት እውነት ከሆነ ስህተቶችን በማረም ነው። ፈረንጆች እንደሚሉት ኮሬክቲንግ ሚስቴክስ ኢዝ ኦንሊ ሪስቶሪንግ ኖርማሊቲ ይላሉ። ስለዚህ ዶክተር አብይ ለኢትዮጵያ ምን አዲስ ብሩህ ራዕይ አቅደዋል ነው እኔ የምጠይቀው። ለምሳሌ ኢትዮጵያን ከወደብ አልባነት ለማውጣት ከኤርትራ ጋር ምን አይነት ትብብር ወይም ቅንጅት ሊያደርጉ ይጥራሉ? ደግሞስ ያፈሩትን ፖለቲካል ካፒታል ተጠቅመው አክራሪ ብሔርተኞችን በድፍረት ተቋቁመው ኢትዮጵያን ከከፋፋዊ የጎሳ ፖለቲካ አውጥተው አንድነቷን ለሚጠብቀው ወደ ዜጋዊ ፖለቲካ ኢትዮጵያዊነት መቼ ያሸጋግራሉ? ለእኔ እነኚህ ናቸው ትልልቆቹ ጥያቄዎች። እርግጥ አንድ ሰባት ነው ስምንት የሚሆኑ ስህተቶች አርመዋል። እንግዲህ በአሁኑ ጊዜ ሰላምና የዲሞክራሲ እጦት ነው ትልቁ ችግር ከዋንተም አሁን እንዳነሳው እና ይህንን መወጣት ከቻሉ ያውን እንጂ አዋርዱንም የሰጡት ኮግኒሽንና ኢንከረጅመንት ነው የሚል እውቅና በመስጠት ላደረጉት ነገርና ደግሞ ለማበረታታት እነኚህን የተጓደሉትን ነገር እንዲጨርሱ እሱ ላይ ነው እንግዲህ እኔ በበኩሌ ተስፋ የማደርገው ይህንን ያደርጋሉ፣ ይጠቅማቸዋል። ይህንን ፖለቲካል ካፒታል ግን እንዳያባክኑት ነው የምሰጋው የማስበው።
መልካም። አቶ ክቡር
እሳቸው ካሉት የሚጨምረው እንደተባለው ይሄ ሽልማት እስከ ዛሬ ድረስ ላደረጉትም ቢሆን በአንድ በኩል ወደፊት ለሚያደርጉት እና ወደፊት ለሚያመጡት ለውጥ የተሻለ ዲሞክራሲና የተሻለ ሰላም በሀገሪቷ ውስጥ ሊያሰፍኑ የሚችሉበትን ማበረታቻ የሰጧቸው ይመስለኛል ብዬ በዛው ደመድመው።
መልካም። የመጨረሻ ጥያቄ ነው። ባጭሩ የምትሰጡት አስተያየት በሀገር ውስጥ ሰላም እንዲመጣ በአመራር ላይ ያሉ ሰዎች ኃላፊነትና የተሻለ አቅጣጫን በመቀየስ ጭምር ትልቁን ድርሻ ይውሰዱ እንጂ በፖለቲካ እንቅስቃሴ ውስጥ የሚሳተፉ አንዳንድ አነሳሽ የሆኑ እንቅስቃሴዎችንም የሚያደርጉ ሌሎች ወገኖችም ለሰላም መምጣቱ ወሳኝ ናቸውና በግራም በቀኝም የተሰለፉት ኃላፊነት አለባቸውና በርግጥ ዛሬ በሀገር ውስጥ ባለው ተጨባጭ ሁኔታ መልኩን የቀየረ ሁኔታ ገዝፎ የሚታይበት ሌሎች ወገኖችስ ከዚህ የሰላም ኖቤል ሽልማት ማግስት ምን አይነት ሁነኛ ተጨባጭ ለውጥ እንዲመጣ ሊያበረክቱ ይችላሉ? አስገዳጅ ሁኔታስ ሊፈጠር ይችላል ወይ? አቶ አባተ አሁን እርሶን ላስቀድም።
እሺ፣ እኔ በበኩሌ አንደኛ ይሄን የፖለቲካ ፓርቲዎች ጋጋታ መቀነስ ይሞክሩ፣ ይሄንን ማስተካከል ቢችሉ እና የሀሳብ ውድድር እንዲኖር ተወዳዳሪ ፓርቲዎች ቁጥራቸው አሁን ካለበት 100 ምናምን ማለት እሱን መቀነስ ቢችሉ፣ ኢኮኖሚው ደግሞ እውቀት ተኮር የሆነ ኢኮኖሚ ቢሆን እና ከጥገኝነት ማነቆ ለማውጣት ቢሞክሩ፣ ይህን አይነት ፖሊሲ ቢሞክሩ ትልቅ ለውጥ ሊያመጡ ይችላሉ ብዬ ተስፋ አደርጋለሁ።
አቶ ክቡር፣ የመጨረሻው ዕድል የእርስዎ ነው። ከጠቅላይ ሚኒስትሩ ቢሮ የወጣ መግለጫ ይሄን እውቅናና ክብር የተሰጠበትን ሁኔታ እያከበርን ሳለን ሁሉንም ኢትዮጵያውያንና የኢትዮጵያ ወዳጆች ሰላም ጎን እንዲሰለፉ እንጋብዛለን ይላል። ሰፊ ዝርዝር የያዘ መግለጫ ነው። በእንግሊዝኛ የቀረበ ሀሳብ ነው። በግርድፉ እየመለስኩ ያለሁት የተስፋ አድማስ ይሰፋል፣ አዲስ የተስፋ አድማስ ይታያል፣ ለበለጸገችና ቀጣይ አገር እጣ ይላል ጽሁፉ። የጠቅላይ ሚኒስትሩ የአመራር እርምጃዎች እንዳሉ ሆነው የሌሎችንም በአሁኑ ሰዓት አሉታዊ ሚና የተጫወቱም ወገኖች ወደሚፈለገው አቅጣጫ እንዲመጡ ምን ተጽዕኖ ሊያሳድርስ ይችል ይሆን?
አስቸጋሪ ነው። ምክንያቱም ይሄ ሽልማት በእርግጥም በውጭ በኖርዌጂኖች የተሰጠ ሽልማት ነው። እንግዲህ ከነሱ እይታ ነው ይሄ ሽልማት የመጣው። ነገር ግን ሀገር ውስጥ ያልተጠበቀን በመሆኑ የሚጠበቀውን ብዙ ኃላፊነት ተሰጥቷቸው እነዛ ኃላፊነቶች በምን ሊወጡ ይችላሉ የሚባልበት ወቅት ስለሆነ የምርጫም እየተቃረበ ስለሆነ ብዙ ጥያቄዎች ያሉበት ጊዜ ነው። ስለዚህ ህዝቡ በኩል ይሄ ሽልማት ህዝቡ በአንድ በኩል እስካሁን ድረስ እኔ አሁን ከሰማሁ ጊዜ ጀምሮ በሄድኩበት ቦታ በሙሉ የደስታ ስሜት አለ። ግን የደስታ ስሜት ዛሬ ብቻ እንዳይሆንና ሌሎችም ቅድም እንደተባለው የፖለቲካ ተሳታፊዎች ይሄንን ምልክት ይሄንን ትልቅ አቅጣጫ ሁሉም ተሰባስቦ የዚችን ሀገር እጣ ፈንታ እንዲያስተካል ትክክል ነው እንግዲህ የሁላችንም ምኞት። በመሰረቱ ይሄ ሽልማት አልፋና ኦሜጋ ሆኖ መታየት የለበትም ባይ ነኝ። አንዳንድ ጊዜ እንዲህ አይነት ሽልማቶች ለተሰሩት ስራዎች በሙሉ የሚሰጥ ወይም ደግሞ ለተሰጡት አገልግሎቶች በሙሉ ታይቶ፣ ለምሳሌ ቅድም እንደጠቀስኩት ለማዘር ቴሬዛ ቢሰጥ ማንንም አያነጋግርም፣ ብዙም አይጠበቅባቸውም ከሰሩት ውጭ። ከዚህ በላይ ሰርተዋል እየሰሩም ነው ያለው ተብሎ ተቀባይነት ይኖረዋል። አሁኑ ግን ከፈተና ጋር ነው የተሰጠው ይሄ ሽልማት። በአንድ በኩል እስካሁን ድረስ ለተደረገው ጥሩ ተስፋ ለሰጠ ስራ ሲሆን፣ የሚቀጥለው ደግሞ በዛ መልኩ ይህን ሽልማት አንድ ላይ እንዲያከብሩትም ይጠበቃል ብዬ ነው ገምትም።
አመሰግናለሁ። አቶ ክቡር ገና የኢኒሽቲቭ አፍሪካ ዲሬክተርና እንዲሁም የፓን አፍሪካ ንግድ ምክር ቤት ስራ አስፈጻሚ ዲሬክተር፣ አቶ አባተ ካሳ የፋይዳ ትንታኔና የኢትዮክራሲ ደራሲ፣ እንግዶች ሁለታችሁንም በድጋሚ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እሺ ያሉ እግዜር ይስጥልኝ።
እኔም አመሰግናለሁ ተሳታፊዎችን ሁሉ። ክቡራትና ክቡራን አድማጮች፣ ልክ በዚህ ሰሞን የዛሬ 527 ዓመት አካባቢ አንድ ትልቅ ስህተት ተሠራ በዚች ምድር ላይ። ያ ስህተት ለዚህ አሁን አሜሪካ እያልን ለምንጠራው ክፍለ አህጉር መገኘት መታወቅ ምክንያት ሆነ። ክሪስቶፈር ኮሎምበስ ወደ እስያ የተጓዘ መስሎት ወደ ህንድ ማለት ነው ወደ ምስራቅ ተጓዘና ወደ ምዕራብ ተጓዘና የአሁኗን አሜሪካ አህጉር አገኘ። አሁን አሜሪካውያኑ የዛሬውን ዕለት የክሪስቶፈር ኮሎምበስ ወይም የኮሎምበስ ቀን እያሉ ያከብሩታል። የዛሬ 86 ዓመት ነው ይሄ የተወሰነው በተወካዮች ምክር ቤቱና በፕሬዚደንት ሩዘቬልት ትዕዛዝ።
ለምሽቱ ያሰናደናቸው ዝግጅቶች ተጠናቋል።
በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የምንሰናበታችሁ ሰሎሞን አባተና
አሁን ትግርኛ ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።